ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ሚያዝያ 9 2011 ዓ.ም ስርጭታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
አዲሱ አበበንን። ጤና ይስጥልን፣ እንደምናመሽታችኋል።
ሸዋ የዳቦና የዱቄት ፋብሪካ በዳቦ ላይ እጥፍ የዋጋ ጭማሪ አድርጓል።
አሁን ባለንበት አገራዊ ሁኔታም የተወሰነ እያተረፋችሁ እኛም እያጠናን እንዲሆን በጣም ጥሩ ነው ብለን ተደጋጋሚ እየጠራን አወያየናቸው። እያወያየናቸውም ባለመቀበል ከትስስሩ እንወጣለን ብለውናል። ከትስስሩ የሚወጡ ከሆነ በግዳጅ አስገድ ስለማይቻል አማራጭ ተወሰዳለብን ብለን ወደ አማራጮች እየሄድን ያለን።
አቶ እሸቴ አስፋው የንግድ ሚኒስትር ዴታ ናቸው። ዘገባ ይኖረናል።
የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ኢትዮጵያ ውስጥ እየተካሄደ ያለው ለውጥ ህዝባዊ መሰረት እንዳይዝ ከተቻለም እንዲቀለበስ የሚጥሩ ኃይሎች የተቀናጀ እንቅስቃሴ እያካሄዱ ናቸው ሲል የኢህአደግ ምክር ቤት አስታወቀ። ጽንፈኛ ብሔርተኝነት፣ ስርዓተ አልበኝነትና የህገ በላይነትን አለማክበር የአገራዊ አንድነታችን ችግሮች ናቸው ብሏል ምክር ቤቱ ዛሬ ባወጣው መግለጫ። ለውጥን ማስቀጠልና ማስፋት ለምርጫ የሚቀርብ ሳይሆን የአገር ህልውና ጉዳይ ነውም ብሏል። ዝርዝሩ በአብይ ርዕስ ይቀርባል።
ፖሊስ በከባድ የሙስና ወንጀል በጠረጠራቸው የመንግሥት ባለሥልጣናት ላይ የጠየቀው የ14 ቀናት ተጨማሪ የምርመራ ጊዜ ተፈቀደለት። ተጠርጣሪዎቹ የጠየቁትን የዋስትና መብት ፍርድ ቤቱ ውድቅ አድርጓል። ችሎቱ በአንድ መዝገብ ላይ በቀረበው ክርክር ብይን ለመስጠት ለነገ ቀጠሮ ሰጥቷል። መለስካቸው አማን ተጨማሪ ያለው ከአዲስ አበባ።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 10ኛ ወንጀል ችሎት በተለያዩ መዝገቦች ላይ ብይን ሰጥቷል። ሰሞኑን በከባድ የሙስና ወንጀል ተጠርጥረው በቁጥጥር ስር ከዋሉት መካከል በእናቱ ተስፋዬ ብርሃኑ፣ በእናቱ አትክልት ተካና በእናቱ ኃይለ ሥላሴ ቢሆን መዝገቦች ላይ ያመልካች የፌዴራል ፖሊስንና የተጠርጣሪ ጠበቆችን ክርክር ሲያዳምጥና ሲመረምር ቆይተዋል። ፌዴራል ፖሊስ እንዳመለከተው ቀደም ሲል በተጠርጣሪዎቹ ላይ የማስረጃ ሰነዶችና የምስክሮችን ቃል የሰበሰበ ቢሆንም ብዙ ቀሪ ሥራዎች እንዳሉት በመዘርዘር በሁሉም ተጠርጣሪዎች ላይ ተጨማሪ የ14 ቀን ምርመራ ጊዜ እንዲሰጠው ለፍርድ ቤቱ አመልክቷል። ተጠርጣሪዎቹ ከፍተኛ ሥልጣን ላይ የነበሩና አቅም ያላቸው ስለሆኑም ምስክሮችን ሊያፈራሩ ወይንም ሊያባብሉ የሚችሉ ከመሆናቸውም ባሻገር የተጠረጠሩበት ወንጀል ድርጊት ከ10 ዓመት በላይ በእስር የሚያስቀጣ በመሆኑ የተጠርጣሪዎቹ የዋስትና መብት ጥያቄ ውድቅ እንዲደረግም ጠይቋል። የተጠርጣሪ ጠበቆች በበኩላቸው ፖሊስ እንዳለው በተጠርጣሪዎች ላይ በቂ ማስረጃ ካሰባሰበ ክስ መመስረት አለበት እንጂ ተጨማሪ የምርመራ ጊዜ መጠየቁ ተገቢ አይደለም ሲሉ ተከራክረዋል። ከዚህ አልፎም የሚቀሩ የምርመራ ሥራዎች ብሎ የዘረዘራቸው ጉዳዮች ተጠርጣሪዎችን በእስር ለማቆየት በቂ ምክንያቶች እንዳልሆኑ ተከራክረዋል። ስለሆነም ፖሊስ የጠየቀው የ14 ቀን ተጨማሪ የምርመራ ጊዜ ውድቅ እንዲደረግ ጠይቀዋል። ፍርድ ቤቱ ይህን ክርክራቸውን የሚያልፈው ከሆነም በጣም አጭር ቀጠሮ እንዲሰጣቸው አመልክተዋል። ፍርድ ቤቱ የሁለቱም ወገን ክርክር እንደመረመረ ጅምር የምርመራ መዝገቦችንም በጽህፈት ቤቱ አስቀርቦ መመልከቱን ገልጾ የተጠርጣሪ ጠበቆችን ጥያቄ ውድቅ በማድረግ በሁሉም መዝገቦች ላይ የ14 ቀን ተጨማሪ ምርመራ ጊዜ ለፖሊስ ፈቅዷል። የተጠርጣሪዎቹን የዋስትና ጥያቄም ውድቅ በማድረግ ለሚያዝያ 24 ቀን 2011 ዓ.ም ተለዋጅ ቀጠሮ ሰጥቷቸዋል። ይኸው ፍርድ ቤት በእነ አቶ ይገዙ አባ መዝገብ ላይ የፖሊስንና የተከሳሽ ጠበቆችን ክርክር ከሰማ በኋላ ብይን ለመስጠት ለነገ ከቀትር በኋላ ቀጠሮ ይዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። በአዲስ አበባና በክልል ከተሞች ብዙ ቅርንጫፎች ያሉትና ከግማሽ ምዕተ ዓመት በላይ ዳቦ በማምረትና በመሸጥ ንግድ ላይ የቆየው ሸዋ የዳቦና የዱቄት ፋብሪካ በዳቦ ላይ እጥፍ የዋጋ ጭማሪ አድርጓል። በዳቦ ዋጋ ላይ እስካሁን ጭማሬ ሳያደርጉ የቆዩት ከመንግሥት ጋር በነበራቸው ስምምነት የስንዴ ዋጋ እየተደጎሙ በመቆየታቸው እንደነበረ የድርጅቱ ባለቤቶች ለአሜሪካ ድምፅ ገልጠው ከአራት ዓመታት በፊት በነበረው የዋጋ ተመን ስምምነት አሁንም ድረስ መቆየታቸው ለኪሳራ እንደዳረጋቸው ተናግረዋል። ሸዋ ዳቦ ጥሩ ምግባር ከነበራቸው የንግድ ድርጅቶች አንዱ ነበር ያለው የንግድ ሚኒስቴር ድርጅቱ ከትስስር ወጥቼ በነጻ ገበያ ሸጣለሁ የማለት መብት እንዳለው ጠቅሶ፣ ነገር ግን በተለይ በዚህ ወቅት በትስስር ውስጥ ሆኖ ቢሰራ መልካም ነበር ብሏል። መጽሔት ዝርዝር ይኖረዋል።
በሶማሌ ክልል ተፈናቅለው የነበሩ 250,000 ሰዎችን መልሶ ማቋቋሙን የክልሉ መንግስት አስታወቀ። 665,000 ተፈናቃዮች ያሉበትና በተፈናቃዮች ብዛት ከሁሉም ክልሎች ቀዳሚ እንደሆነ የሚነገረው ሶማሌ ክልል እንዳቋቋማቸው ዛሬ የኢትዮጵያ ንግድ ባንክ ለተፈናቃዮች መደገፊያ 35,167,000 ብር በለገሰበት ስነ ስርዓት ላይ የተናገሩት ርዕሰ መስተዳድሩ አቶ ሙስጠፋ መሐመድ ለ20,000 አባወራዎች ቤቶች መሰራታቸውን አመልክተዋል። ቀሪዎቹ ደግሞ የተወሰነ ድጋፍ ተደርጎላቸው ወደ ቀድሞ ቀዬዎቻቸው እንዲመለሱ እንደሚደረግ መገለጹን ሪፖርተራችን አዲስ ቸኮል ዘግቧል። ዝርዝር ዘገባ በነገው ምሽት ይዘን እንመለሳለን።
በሌላ የሶማሊያ ዜና ሞቃዲሾ ውስጥ በደረሰ የመኪና ቦምብ ፍንዳታ እስካሁን ባገኘነው አሃዝ መሰረት 4 ሰዎች ሞተው ሌሎች 13 ቆስለዋል። ቦምብ የተጠመደባት መኪና ማካአል ሙከራማ መንገድ ላይ እንደቆመች የደረሰው ፍንዳታ ለፖሊስ ጣቢያ ቅርብ እንደነበር ታውቋል። ነውጠኛው አልሻባብ ለጥቃቱ ኃላፊነት ወስዷል። ፍንዳታው መቀደሾ ውስጥ ዛሬ ረቡዕ ለሁለተኛ ጊዜ መድረሱ እንደሆነም ፖሊስ ገልጧል። አልሻባብ ሁሌም እንደሚያደርገው የዛሬው ፍንዳታም የደረሰው የትራፊክ መጨናነቅ በሚኖርበት ሰዓት እንደሆነም ተገልጧል። ተከታታይ የዩናይትድ ስቴትስ የአየር ጥቃቶች ከተካሄዱ ወዲህ የአልሻባብ እንቅስቃሴም መቀደሾ ውስጥ በብዛት ተስተውሏል ተብሏል።
ዶክተር አብይ አህመድ ከታይም መጽሔት 100 ተጽዕኖ ፈጣሪዎች አንዱ ሆነው ለ2019 ዓመተ ምህረት እትሙ ተመረጡ። ታይም መጽሔት በየዓመቱ የተጽዕኖ ፈጣሪዎች ዝርዝር ማውጣት ከጀመረ 16ኛ ዓመቱ ሲሆን በዓለም ዙሪያ በመብቶች ተከራካሪነት፣ በፈጠራና በስኬት የተዋጣላቸው የሚላቸውን ሰዎች ከዓለም ዙሪያ ያሰይማል። ተጽዕኖ ፈጣሪዎች የሆኑ ከሺህ በላይ የታይም ተመራጮች ከመንግስት፣ ከንግድ፣ ከመዝናኛ፣ ከጤና፣ ከስፖርትና ከሳይንስ ዘርፎች የታዩ ናቸው። ታይም የመጪ ትውልድ መሪዎች የሚላቸውንም በዚሁ የመቶ ተጽዕኖ አሳዳሪዎች ዝርዝሩ ያካትታል። የተመራጮቹ ማንነት ከመቶ ሚሊዮን በላይ ለሚሆነው የታይም መጽሔት ታዳሚና በሌሎችም መደበኛና የማህበራዊ መገናኛዎች በዓለም ዙሪያ እንደሚገለጽ ታይም በዌብሳይቱ ላይ አስታውቋል።
ቢሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ 8 አውሮፕላን አደጋ የሞቱ 157 ሰዎችን 40ኛ የህልፈት ቀን በነገው ዕለት ቦታው ላይ ተገኝተው ለማሰብ የቢሾፍቱ ከተማ ወጣቶች በአንድነት ተሰባስበዋል። የቢሾፍቱ ወጣቶች 40 ቀኑን ለማሰብ የወሰኑት ከከተማቸው 36 ኪሎ ሜትር ርቀት ላይ በሚገኘው አውሮፕላኑ በወደቀበት ስፍራ አቅራቢያ የሚገኙ ነዋሪዎች 7ኛና 12 ቀኑን ጠብቀው ሀዘናቸውን የገለጡበት መንገድ ልባቸውን ስለነካው መሆኑን የዝክሩ አስተባባሪዎች ለአሜሪካ ድምጽ ተናግረዋል። በዝግጅቱ ላይ የተለያዩ እምነቶች አባቶች ጸሎት እንደሚያደርጉና ከቀይ መስቀል ማህበር ጋርም በመተባበር በቦታው ላይ ደም እንደሚለገስ እንዲሁም በአካባቢው ለሚገኙ ተማሪዎች የመማሪያ ቁሳቁስ እርዳታ እንደሚሰጥ አስተባባሪዎቹ አክለው አመልክተዋል። በዚህም ላይ መጽሔት ዝርዝር ይኖረዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ባለፈው ሳምንት በጦር ጀነራሎቻቸው ከስልጣን ለተወገዱት የሱዳን የቀድሞ ፕሬዚዳንት ኦማር ሐሰን አልበሽር ጥገኝነት ልትሰጥ እንደምትችል ዩጋንዳ ዛሬ አስታወቀች። በሌላ በኩል ግን ይህ እርምጃ በአልበሽር መንግስት ግፍ ለተፈጸመበት የሱዳን ሕዝብ ስድብ ነው ሲሉ አንድ የዩጋንዳ የሰብአዊ መብቶች ተሟጋች ተቃውመዋል። ሐሊማ አቱማኒ ከካምፓላ ያጠናቀረችው ዘገባ አለ፣ ቆንጅታ እየታቀርበዋለች።
የዩጋንዳ የውጭ ጉዳይ ሚኒስትር ደኤታ ኦኬሎ ኦሪየም ናቸው። ከስልጣናቸው የተወገዱትን የሱዳኑን ፕሬዝደንት ሀገራችን ትቀበላቸው ይሆናል ብለው ትናንት የተናገሩት
ፕሬዝደንት ኦማር በሽር ዩጋንዳ ጥገኝነት እንድትሰጣቸው ካመለከቱ የዩጋንዳ ፕሬዝደንት ሊቀበሉት ይችላሉ።
ኦሪየም ዛሬ ለቪኦኤ በሰጡት ቃል ዩጋንዳ በሽር ልምጣ ብለው ከወሰኑ ማንንም ይቅርታ የምትጠይቅበት ጉዳይ አይደለም ብለዋል። አክለውም ሚኒስትር ደኤታው የቀድሞውን የሱዳን ፕሬዝዳንት በሽርን በጦርነት ወንጀል፣ በሰብዕና ላይ በተፈጸሙ ወንጀሎች፣ በዳርፉር ሕዝብ ላይ የዘር ማጥፋት ፈጽመዋል ብሎ በመወንጀል እንዲታሰሩ ማዘዣ ያወጣባቸውን የዓለም አቀፍ ወንጀል ፍርድ ቤት ዩጋንዳ እውቅና ያልሰጠችው አካል እንደሆነ ተናግረዋል። የዩጋንዳ ሽግግር ፍትህ ዓለም አቀፍ ማዕከል ኃላፊ ሳራ ካሴንዴ በበኩላቸው የሚኒስትር ደኤታው መግለጫ አሳዛኝና የበሽርን ሰለባዎች እንደ መስደብ የሚቆጠር ነው ሲሉ ነቅፈዋል። ዩጋንዳ አይሲሲን ማለት ዓለም አቀፉን ፍርድ ቤት ያቋቋመውን የሮሙን ድንጋጌ የፈረመች ሀገር ሆና ሳለ ሚኒስትር ዴኤታው ስለምን ይህን ይላሉ ያሉት ካሳንዴ ዩጋንዳ በሽር አገሯን ከረገጡ የማሰር ህጋዊ ግዴታ አለባት ብለዋል። ይህም ብቻ አይደለም አሉ አስከትለው። ዩጋንዳ የ1951ን የስደተኞች ዓለም አቀፍ ድንጋጌ ፈርማለች። ያ ድንጋጌ በጦር ወንጀል እና በዘር ማጥፋት የተከሰሱ ሰዎችን በስደተኝነት መቀበልን በህግ የሚከለክል ነው ሲሉ አስታውሰዋል።
በአፍሪካ ጉብኝት ላይ የሚገኙት የዋይት ሃውስ ከፍተኛ አማካሪ ኢቫንካ ትራምፕ በአይቮሪ ኮስት ካካኦ ይባላል ኢንዱስትሪ ውስጥ የተሰማሩ ሴቶችን ለመደገፍ የታሰበ የ2 ሚሊዮን ዶላር ድጋፍ ዛሬ ይፋ አድርገዋል። ከባድ ቃጠሎ የደረሰበትን የፓሪሱን ኖትርዳም ካቴድራል በአምስት ዓመታት ውስጥ ወደነበረበት አቋሙ እንዲመለስ እንደሚሰሩ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ትናንት ቃል ገብተዋል። የፖለቲካ ግድያ ለመፈጸም በሩሲያ የደህንነት ኃይሎች ተሰማርተው ነበር ያሏቸውን 7 ሰዎች በቁጥጥር ስር ማዋላቸውን የዩክሬን ባለስልጣናት አስታወቁ። በኪየቭ ክስ ላይ ከሞስኮ የተሰማ ምላሽ እስካሁን የለም። የዜናው ሰዓት አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ አጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ በፌስቡክ ደግሞ ላይቭ አት ቪኦኤ አማሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ሚያዝያ 9 2011 ምሽት ፕሮግራማችን ነው።
የቢሾፍቱ ወጣቶች በቦይንግ 737 ማክስ 8 አይሮፕላን አደጋ የሞቱ 157 ሰዎችን 40ኛ የህልፈት ቀን ነገ ይዘክራሉ።
ዛሬ የምንኖረው ኑሮ በፍቅር በሰላም በእርቅ መኖር እንደምንችል የትልቅ የሚያሳይ ሁኔታ ነው የተፈጠረው። ስለዚህ ይሄንንም ታሳቢ አድርገን በእውነት በፍቅር እንድንኖር በጣም አጭር ለሆነች እድሜ በመተሳሰብ እንድንኖር በርህራሄ አንዳችን ለአንዳችን እጅ ለእጅ ተያይዘን የምንኖረው ኑሮ እንዲሆን ለዚህ ለአጭር እድሜ ምሳሌ የሚሆን ነገርም በዛ ቦታ ላይ እናድርግ ብለን የወጣ ነው።
በመጽሔት ዘገባለን። በዚህ ላይ አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና የሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገራለን። በቅድሚያም የዕለቱ አብይ ርዕስ
ኢትዮጵያ ውስጥ እየተካሄደ ያለው ለውጥ ህዝባዊ መሰረት እንዳይይዝ ከተቻለም እንዲቀለበስ የሚጥሩ ኃይሎች የተቀናጀ እንቅስቃሴ እያካሄዱ ናቸው ሲል የኢህአደግ ምክር ቤት አስታውቋል። ጽንፈኛ ብሔረተኛነት፣ ስርዓት አልበኝነትና የህግ የበላይነትን አለማክበር የአገራዊ አንድነታችን ችግሮች ናቸው ብሏል ምክር ቤቱ ዛሬ ባወጣው መግለጫ። ለውጥን ማስቀጠልና ማስፋት ለምርጫ የሚቀርብ ሳይሆን የአገር ህልውና ጉዳይ ነውም ብሏል። እስክንድር ፍሬው በመግለጫው ላይ ተንተርሶ ተከታዩን ዘግቧል።
ለሁለት ቀናት ያካሄደውን መደበኛ ስብሰባ ትናንት ማጠናቀቁን ተከትሎ ነው 180 አባላት ያሉት የኢህአዴግ ምክር ቤት የደረሰበትን ድምዳሜ ይፋ ያደረገው። ምክር ቤቱ እንዳለው ሀገራዊ የለውጥ ሂደቱ ያለበትን ደረጃና የተከናወኑ የፖለቲካና የድርጅታዊ ስራዎችን አፈጻጸም ገምግሟል። ውይይት ከተካሄደባቸው ጉዳዮች መካከል ደግሞ ለውጡን እየተፈታተኑ ያሉ ተግዳሮቶች ይገኙበታል። ከዚህ አንጻር ለውጡ ህዝባዊ መሰረት ይዞ እንዳይጓዝ ከተቻለም እንዲቀለበስ የሚጥሩ ኃይሎች የተቀናጀ እንቅስቃሴ እያደረጉ መሆናቸውን ጠቁሟል። እነዚህ ኃይሎች እነማን እንደሆኑ ግን በዝርዝር አላስቀመጠም። ከዚህ ጋር ተያይዞ ግን ጽንፈኛ ብሔርተኝነት፣ ስርዓት አልበኝነትና የህግ የበላይነትን የማረጋጋት ፈተናዎች የሀገራዊ አንድነታችን ችግሮች ናቸው ብሏል። እነዚህን ችግሮች በተባበረ ክንድ በመፍታት ለውጡን ማስቀጠልና ማስፋት ለምርጫ የሚቀርብ ሳይሆን የሀገር ህልውና ጉዳይ መሆኑንም አስታውቋል። ከለውጡ ተቃራኒ ያሉ አስተሳሰቦችን መግራትና ተግባራትን መክታት ወቅቱ የሚጠይቀው ቁልፍ ተልእኮ መሆኑን እንዳሰመረበት ምክር ቤቱ አስረድቷል። ግጭቶችና ለመረጋጋቶችም ምክር ቤቱ ውይይት ካደረገባቸው ጉዳዮች መካከል ናቸው። ለግጭትና ለመረጋጋት የሚዳርጉ ሁኔታዎች በግልጽ ተለይተው በአስቸኳይ መታረም እንዳለባቸው፣ መንግስትም ህግን የማስከበር ቁልፍ ኃላፊነቱን በጥብቅ መወጣት እንደሚገባው የጋራ ስምምነት ላይ ተደርሷል ይላል መግለጫው። ክልሎችና የየአካባቢው መዋቅሮችም የየራሳቸውን ህገ መንግስታዊ ግዴታ እንዲወጡ አቅጣጫ አስቀምጧል። በግጭቶች ምክንያት የተፈናቀሉ ዜጎች ጉዳይ ውይይት የተደረገበት ሌላው ነጥብ ነበር። ችግሩን ከመሰረቱ ለመፍታት ከሚደረገው ጥረት ጎን ለጎን ተፈናቃዮችን ወደ ቀያቸው ለመመለስ መሰራት እንዳለበት አጽንኦት መስጠቱን ነው መግለጫው የጠቆመው። ከውጭ ግንኙነት አንጻር ደግሞ ከኤርትራ መንግስትና ህዝብ ጋር የተጀመረው ግንኙነት ሁለቱ ሀገራት ያላቸውን ባህላዊ፣ ኢኮኖሚያዊና ማህበራዊ ትስስር የሚያጠናክሩ ድሎችን አሟጦ መጠቀም በሚያስችል መልኩ ተጠናክሮ እንዲቀጥል ወስኗል። እንደ መግለጫው የውስጥ ድርጅት ዲሞክራሲና የአመራር አንድነትም ሰፊ ውይይት ተካሂዶበታል። በራሱ በኢሃደግ አባል ድርጅቶች መካከል ያለውን ግንኙነት ጨምሮ ማለት ነው። በህት ድርጅቶችና በአመራሩ መካከል የሚታየውን መጠራጠር በመፍታት ያስተሳሰብና የተግባር አንድነት ማምጣት የሚቻልበት ሁኔታ ላይ መክሯል ይላል መግለጫው። ከዚህ ግንኙነት አንጻር አገረንና ህዝብን ማዕከል ያደረጉ ጉዳዮች ላይ መግባባት መፈጠሩንም ነው ያመለከተው። መግለጫው እንደተቆመው እስካሁን በለውጡ የተመዘገቡ ስኬቶችንና ድሎችን የሚያሰፉና ጉድለቶችን የሚያርሙ እንቅስቃሴዎች በጊዜ የለንም መንፈስ መፈጸም እንዳለባቸውም ኢሃደግ አቅጣጫ አስቀምጧል። የጋራ መግባባት ተደረሰባቸው አቅጣጫ ተቀመጠ በሚል በመግለጫው የተጠቀሱ ነጥቦች ያለፉት በሙሉ ድምጽ ሳይሆን በአብላጫ ድምጽ መሆኑን የኢሃደግ መግለጫ አመልክቷል። ማን ተቃወመ ማን ደገፈ የሚለው ግን አልተብራራም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር አመሰግናለሁ ለዘገባው። ተጨማሪ ማብራሪያዎች፣ ትንታኔዎችና አስተያየቶችን ይዘን እንመለሳለን በመጪ ቀናትና ዝግጅቶች። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ዘገባ ርዕስ ነበር። የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ።
ቢሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ 8 አውሮፕላን አደጋ የሞቱ 157 ሰዎችን 40ኛ የህልፈት ቀን በነገው ዕለት ቦታው ላይ ተገኝተው ለማሰብ የቢሾፍቱ ከተማ ወጣቶች በአንድነት ተሰብስበዋል። የቢሾፍቱ ወጣቶች 40 ቀኑን ለማሰብ የወሰኑት ከከተማቸው 36 ኪሎ ሜትር ርቀት ላይ በሚገኘው አውሮፕላኑ በወደቀበት ስፍራ አቅራቢያ የሚገኙ ነዋሪዎች 7ኛና 12ኛ ቀናቸውን የገለጡበት መንገድ ልባቸውን ስለነካው መሆኑን የዝክሩ አስተባባሪዎች ለአሜሪካ ድምጽ ተናግረዋል። በዝግጅቱ ላይ የተለያዩ እምነት አባቶች ጸሎት እንደሚያደርጉና ከቀይ መስቀል ማህበር ጋር በመተባበርም በቦታው ላይ ደም እንደሚለገስ እንዲሁም በአካባቢው ለሚገኙ ተማሪዎች የመማሪያ ቁሳቁስ እርዳታ እንደሚሰጥ አስተባባሪዎቹ አክለው አመልክተዋል። ጽዮን ግርማ ዝርዝሩን ይዛለች።
የኮምፒውተር ባለሙያው ወጣት በሱ ፈቃድ ሙልጌታ ተወልዶ ያደገው በቢሾፍቱ ከተማ ነው። መጋቢት 1 ቀን 2011 ዓ.ም ተመረተ ከከተማዋ 36 ኪሎ ሜትር ርቀት ላይ በተከሰከሰው የኢትዮጵያ አየር መንገድ ንብረት የሆነው ቦይንግ 737 ማክስ 8 አውሮፕላን ውስጥ የነበሩ 149 ተሳፋሪዎችና 8 የአየር መንገዱ ሰራተኞች ላይ የደረሰው ህይወት የማሳጣት አደጋ በደረሰበት አካባቢ ለነበሩትም ሆነ ለከተማው ህዝብ ከፍተኛ የሐዘን ስሜት የፈጠረ እንደነበር ይናገራል። በተለይ አካባቢው ላይ የነበሩት ነዋሪዎች ሐዘናቸውን ይገልጹበት የነበረው መንገድ የሁሉንም ሰው ስሜት የነካ እንደነበር ያስታውሳል። ይህ ስሜት 40ኛ ቀኑን ጠብቀው በጋራ ሟቾቹን ለማሰብና ሐዘናቸውንም ለመካፈል እንዳነሳሳቸው ይናገራል።
በዛች በገጠር ከተማ ላይ የሚኖረው ሰው 6 እና 12ን ያወጣ ሐዘኑን የሚገልጽበት ሁኔታ ነበርና ያንን ልብ ስናይ በጣም እኛ ከተማ ውስጥ ያለን ሰዎች ይሄ ነገር በጣም ትልቅ እሴት ነው። ኢትዮጵያውያኖች ይሄ ርህራሄ የተሞላ ልብ ሐዘኔታ ያለው ፍቅርን ወዳጅ ሰላምን ወዳጅ እንደሆኑ ለማያውቁት እንኳን የሚያለቅሱ ሰዎች እንደሆኑ ዓለም ሊያውቅ ይገባል እና ይሄ ነው ልባችን። ገጠር እንኳን ያለው ሰው አብዛኛዎቻችን ከተማ ውስጥ ያለ ሰው ይመስላል ሪፕሬዘንት የሚያደርገው፣ አብዛኛው ግን ገጠር ከተማ ላይ ነው ያለው እና ያ ህዝብ በእውነት ይሄ ንጹህ ልብ አለው እና ለምን ከነሱ ጋር ከወንድሞቻችን ከእህቶቻችን ከአባቶቻችን ጋር ይሄንን መልካም ነገር ተካፋይ አንሆንም ብለን የከተማዋ ልጆች አሰብን እና እንደዚሁ በትንሽ ቁጥር በኋላ አብዛኛው የከተማችን ነዋሪዎች ተቀባይነት አገኘ። በኋላ ባጭር ጊዜም ቢሆን በተቻለን ፍጥነት ይሄንን ነገር አርባውን ለማክበር አስበን የተነሳንበት መነሾ የገጠሩ ህዝብ ነው። ሁለተኛ ነገር ደግሞ ሰው በብዙ ሁኔታ ውስጥ ያልፋል በዚህ ምድር ላይ ሲኖር። አንድ ጠቢቡ ሰለሞን የሚለው ነገር አለ፣ ሰው በረብሶ ቤት ቢሆን ይሻለዋል በሰርግ ቤት ከሚሆን ይልቅ፣ ምክንያቱም ሲባል ያ የሰው ሁሉ መጨረሻ ነውና ይባላል። እና ሰው መጨረሻውን ቢያስብ በደቂቃዎች ውስጥ ወደ አፈርነት መቀየር የምንጀምርበት ሁኔታና አጋጣሚ በየቦታው አለና ይሄንን ብናስብ ዛሬ የምንኖረውን ኑሮ በፍቅር በሰላም በእርቅ መኖር እንደምንችል የትልቅ የሚያሳይ ሁኔታ ነው የተፈጠረው። ስለዚህ ይሄንንም ታሳቢ አድርገን በእውነት በፍቅር እንድንኖር በጣም አጭር ለሆነች እድሜ በመተሳሰብ እንድንኖር በመግባባት እንድንኖር ደግሞ በርህራሄ አንዳችን ለአንዳችን እጅ ለእጅ ተያይዘን የምንኖረው ኑሮ እንዲሆን ለዚህ ለአጭር እድሜ ምሳሌ የሚሆን ነገርም በዛው ቦታ ላይ እናድርግ ብለን የወጣ ነው።
በዚህ መሰረት ወጣቶቹ ወደ ቦታው ለመጓዝ ለነገ እቅድ ይዘዋል።
መጀመሪያ ከጠዋት 2 ሰዓት ጀምሮ በቢሾፍቱ ከተማ ነዋሪዎች በየሰፈሩ በመኪና የመሰብሰብ እና ለጉዞ የመውጣት ፕሮግራም ይኖረናል እና ይህንን ስናደርግ በጠዋት ላይ እዛ ቦታው ላይ ከደረስን በኋላ በእምነት አባቶች የሃይማኖት ጸሎት ተደርጎ በኦርቶዶክስ፣ በፕሮቴስታንት፣ በሙስሊም እንደዚሁም በአባገዳዎች ጸሎት ይከፈታል። ከዛ በኋላ የህሊና ጸሎት እና ጧፍ የማብራት ፕሮግራም ይኖረናል። ከዛን አጠር ያለች ወግ ስለዚህ ስለ ሀዘኑ የምናቀርብበት ፕሮግራም ይኖራል። ከዛ በኋላ ደግሞ ከኢትዮጵያ ቀይ መስቀል ማህበር ጋር በመተባበር የደም ልገሳ ፕሮግራም ይኖረናል። ከዚህ ባሻገር በከተማው በተሰበሰበ መዋጮ የሚያገኙ ሰዎች ደብተርና እስክሪብቶ ለአካባቢው ለሚኖሩ ሰዎች እንደዚሁ ስጦታ የአቅማችንን የምናበረክትበት ጊዜ ይሆናል ማለት ነው።
ሌላ ወጣት ብርሃኑ ሲሳይ የከተማውን ወጣቶችና የሃይማኖት አባቶችን ወደ ስፍራው ይዘው የሚሄዱ ተሽከርካሪዎች ማዘጋጀታቸውን ይናገራሉ።
ቁጥራችን እስከ 3000 አካባቢ የሚጠጋ ህዝብ ነው አሁን የሚሄደው በቦታው ላይ ማለት የከተማው ነዋሪ ከተለያየ ቦታ ማለት ነው። ሙሉ ከተማውን ነው ወክለን የምንሄደው። ከየቀበሌው ከየአካባቢው ያሉ ልጆችን በሙሉ በማስተባበር በየአካባቢው እንደ ሎኬሽን አቋቁመን ልጆችን ያው ትንሽ ስራ ላይ ያለን ሰዎች ገንዘብ በማዋጣት በማሰባሰብ አካባቢዎች ላይ ካሉ ባለ ሀብቶችም በመጠየቅ በመኪና ነው በክራይ መኪና ነው የምንወስዳቸው። ወደ 30 አካባቢ የህዝብ ማመላለሻ አለን። የጭነት መኪኖች ወደ 20 አካባቢ አለ። ኦልሞስት 50 መኪና ተከታተናል እኛ።
ወጣቶቹ ይህንን ለማድረግ የተነሱት በበጎ ፈቃድ ተነሳስተው እንደሆነ ገልጸው ይህንንም ለከተማው አስተዳደር አስታውቀው በጎ ምላሽ ማግኘታቸውን ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የአማራ መደራጀት ለኢትዮጵያ አንድነት ስጋት ሊሆን አይችልም። ሰሞኑን ባህር ዳር ላይ በተካሄደው የአማራ ወጣቶች ህብረት የምክክር ስብሰባ ላይ የተገኙት አቶ ይልቃል ጌትነት ናቸው ይህንን ያሉት። በምክክር መድረኩ ላይ የተለያዩ የፖለቲካ ፓርቲዎች መሪዎች መገኘታቸውን የጠቆመችው ሪፖርተራችን አስቴር ምስጋናው ተከታዩን ዘግባለች ከባህር ዳር።
የአማራ ወጣቶች ህብረት በክልሉ በተለያዩ አካባቢዎች ከሚገኙ አባላቱ ጋር የጋራ የውይይት መድረክ ከሰሞኑ በባህር ዳር ከተማ ክልል ምክር ቤት አዳራሽ አዘጋጅቶ ነበር። በምክክር መድረኩ የተገኙት ኢንጂነር ይልቃል ጌትነት እንደተናገሩት ተፋፋይ የሆነው ህገ መንግስት ይቀየር፣ የውሸት ትርክት ይቅር፣ ሁሉም ዜጎች በእኩልነት ይኖሩ የሚለው የአማራ ብሔርተኝነትን ዘረኛ ነው፣ ለአንድነትም ስጋት ነው ማለት ተገቢ አይደለም ነው ያሉት።
የአማራ መደራጀት ለኢትዮጵያ አንድነት ስጋት ነው የሚሉ የአማራ መደራጀት ኢትዮጵያ ሊጎዳል የሚሉ ሰዎች ወይም ደግሞ የዜግነት ፖለቲካን ያዳክማል የሚል ሰው ካለ ለኔ አትረዳኝ። እኔ የዜግነት ፖለቲካን እማራለሁ። ስለዚህ ከኛ በምን ትለያላችሁ ካላችሁ ቅድሚያ ችግር የደረሰበትን ህዝብ ትኩረት አድርገን እንሰራለን ማለት ብቻ ነው። የአማራ ደረጃጀትና የአማራ ብሔርተኝነት በግላሽ ጠላት ተብለን ተፈርጀን ታሪካችን እንዲወድም ተደርጎ በፖለቲካና በኢኮኖሚ ተገለል ስላለን ለራስ አልሆነ ለሌላም ስለማይሆን ቅድሚያ ይሄን ህዝብ አደራጅተን አስተባብረን ሞቢላይዝ አድርገን ለኢትዮጵያ እንሰራለን ማለታቸው። እኔ ደግሞ ይሄንንም ጨምሬ ሌላውንም ጨምሬ ለኢትዮጵያ እሰራለሁ አሉ። ስለዚህ ይሄ ሲደራጅ ለኔ ስትራቴጂክ አጋር እንጂ በምንም አይነት ኢትዮጵያን ከማፍረስ ጋር ከጎሰኝነት ጋር ምንም አይነት ትስስር እንደሌለው ላረጋግጥላችሁ እወዳለሁ። አማራ እኮ የተደራጀው ዘረኝነት ይቅር፣ ሰው በዘሩ አይጠቃ ብሎ ነው። ሰው በዘሩ አይፈናቀል፣ ሰው በዘሩ ከፖለቲካ አይገለል፣ ሁላችንም በዜግነት እኩል እንሆን ያለውንና አይ ኢትዮጵያን እንደገና እንቀርጻለን፣ ታሪክ እናፈርሳለን፣ ከፈለግንም እንገነጥላለን ከሚሉ ሰዎች ጋራ የዜግነት ፖለቲካ አራማጆች እኩል ይሄንን ማየት ለኔ የጤና መጓደል ነው።
ኢንጂነር ይልቃል አያይዘው የዜግነት ፖለቲካን የሚያራምድ የብሔር ፖለቲካን ከሚያራምድ ጋር መጠላላትም የለበትም ሲሉ ተደምጠዋል።
አብንንም ኦነግንም እኩል ስጋቶች ነቸው የሚል ካለ እኔ ግን የዜግነት ፖለቲካ ነው የማራምድ። የአብን አደረጃጀት የአማራ መደረጃጀት ስትራቴጂክ አለያችን እንጂ ጠላታችን አይደለም ወዳጃችን እንደሆነ ላረጋግጥላችሁ እወዳለሁ።
በውይይት መድረኩ ተሳታፊ የነበረው በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ባንታየው ሽፈራው እንደሚለው ደግሞ የሀገራችን ህገ መንግስት በብሔር መደራጀት ላይ ያተኮረ በመሆኑ የአማራው መደራጀት ህገ መንግስታዊ መብቱና የህልውናው መሰረት ነው ይላል።
ተቃዋሚው ላይ ይሁን መንግስትም ላይ ይሁን የሀገራችን መዋቅር የኔና የማንኛውም የኢትዮጵያዊ ህልውና የተመሰረተው ህገ መንግስት ላይ ነው። ህገ መንግስቱ የሚያቀው ብሔሮችን እንጂ ዜጎችን አይደለም። ስለዚህ ጥቅማችን፣ ፍላጎታችን እና ህልውናችን የተጠበቀው በብሔር በመደራጀትና ባለመደራጀታችን ነው። ስለዚህ የዜግነት ፖለቲካ ነው የሚያዋጣው የብሔር ፖለቲካ ነው የሚያዋጣው አይነት ክርክር አይደለም። አሁን ያለ ነው ያን ክርክር ለማካሄድ የሀገሪቷ የህጎች ሁሉ የበላይ የሆነው ህገ መንግስት ይሄ መፍቀድ መቻል አለበት። ስለዚህ አገራችን በሙሉ በህግ በብሔር ነው የተዋቀረችው። ተቋሞች በዛን የተዋቀሩት ፖለቲካል ፓርቲዎች በተለያየ መንገድ በብሔር ነው የተዋቀሩት። ይሄን ያለ ህገ መንግስቱን ስንቀይር ያኔ ወደዚህ ክርክር እንገባለን ማለት ነው እንጂ የብሔር ፖለቲካ ሲከር አገርን ያፈርሳል ይሄ ምንም የሚያቀያይቅ ነገር አይደለም። ነገር ግን ህገ መንግስቱ ብሔርን ብቻ የሚያቀ ከሆነ ሌላ አማራጭ አይኖርም። ህብረተሰቡ ራሱን ይሉና ለማስቀጠል ማድረግ ያለበት ብሔር መደራጀት ነው።
2000 የሚጠጉ ተሳታፊዎች በተገኙበት በዚህ የውይይት መድረክ የአማራ ዲሞክራሲያዊ ፓርቲና የአማራ ዲሞክራሲያዊ ንቅናቄ አመራሮች እንዲሁም በአማራ ክልል የሚታወቁ የፖለቲካ ፓርቲ አመራሮች ተገኝተው ንግግር አድርገዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ወደ ተከታዩ ዘገባ እናልፋለን። የምዕራብ ጉጂ ዞን ገላና ወረዳ ነዋሪዎች የመንግስት የጸጥታ ኃይሎች ጉዳት ያደረሱብን ነው ሲሉ ከሰዋል። በገላና ወረዳ 3 የገጠር ቀበሌዎች ውስጥ የጸጥታ ኃይሎች ቤቶቻችንን አቃጥለዋል ሲሉ ነዋሪዎቹ አቤቱታ አሰምተዋል። የምዕራብ ጉጂ ዞን አስተዳደር ግን ክሱን አስተባብሏል። ገልሞ ዳዊት ተጨማሪ ይዟል።
ከባለፈው ሳምንት ጀምሮ በምዕራብ ጉጂ ገላና ወረዳ በተለይ በ3 ቀበሌዎች የመንግስት የጸጥታ ኃይሎች በነዋሪዎች ላይ ጉዳት እንዳደረሱ የወረዳው ነዋሪዎች ለአሜሪካ ድምጽ ተናግረዋል። አቶ ኦዳ በገላና ወረዳ የቅርሳ ቀበሌ ማህበር ነዋሪ ናቸው።
ትናንት ብቻ 15 ቤቶች ናቸው የተቃጠሉት። ባለፈው ቅዳሜም እንዲሁ 4 ቤቶች ተቃጥለዋል። ከቃጠሎ በኋላ ጥይት ወደ ሰማይ ተኩሰው ሄዱ። ቤቶችን ያቃጠሉት ደግሞ የመከላከያ ኃይሎች ናቸው። የቤቶቹን ባለቤቶች ካስወጡ በኋላ ነው ቤቶቹን ያቃጠሏቸው።
ቤታቸው የተቃጠለባቸው ነዋሪዎች አሁን በችግር ላይ መሆናቸውንም አቶ ኡዳ አክለው ተናግረዋል። የአሜሪካ ድምጽ ያነጋገራቸው የገላና ወረዳ ነዋሪዎች ችግሩ እየተከሰተ ያለው ቀርሳ፣ ሸመልሽዳና መጣሪ በሚባሉ የገጠር ቀበሌዎች ውስጥ ነው። የቀርሳ ቀበሌ ነዋሪው አቶ አዳዱቤ
እኔ የ65 ዓመት አዛውንት ነኝ። አርሼ ከብት አርብቼ ነው 42 የቤተሰብ አባሎችን የማስተዳድረው። የመንግስቱ የጸጥታ ኃይሎች ቤቴን እንዲሁም እልፍኝን፣ ፍየሎችንና የቤት ዕቃዎችን በሙሉ አቃጠሉት። ልጄ ቡታቃ ሮባ ይባላል። 12 ቤተሰብ አባላትን የሚያስተዳድር ነው። የእሱንም ቤት አቃጥለውበታል። ምንም አላስቀሩም። የጎረቤቴን የካፌ ፋይንም ቤትንም አውድመው ሄደዋል። ይኸው ንብረታችን ጠፍቶ አሁን በለበስነው ልብስ ብቻ ነው ያለነው።
የገላና ወረዳ ነዋሪዎችን የመንግስት የጸጥታ ኃይሎች ለምን ይህን ጉዳት አደረሱባችሁ ተብሎ ተጠይቀው ኦነግ ደግፋቸዋል በሚል ምክንያት ነው ሲሉ መልሰዋል። የነዋሪዎቹን አቤቱታ በተመለከተ የምዕራብ ጉጂ አስተዳደር መልስ ሰጥተዋል። አቶ አበራ ቡኖ የዞኑ አስተዳዳሪ ናቸው።
ገላና ወረዳ የኦነግ ታጣቂዎች ከሚንቀሳቀሱባቸው አካባቢዎች አንዱ ነው። ከዚህ በፊት በአባ ገዳዎች ጥሪ የገቡ አሉ። ጥሪውን ተቀብለው መግባት ያልፈለጉ ግን ህገወጥ አድራጎት ላይ የተሰማሩ አሉ። በዚህም አሁን ችግር ተፈጥሯል። ህዝቡ አካሄዳችሁ ትክክል አይደለም ብሎ ተቃውሟቸዋል። ለምሳሌ የቀርሳ ወረዳ አስተዳዳሪ መኖሪያ ቤትንም አቃጥለዋል።
አቶ አበራ አክለውም ኦነግ ደግፋቸዋል በሚል የነዋሪዎች ቤቶች በመንግስት የጸጥታ ኃይሎች ተቃጥለውብናል ያሉትን አቤቱታ አጣጥለዋል። በገላና ወረዳ ግን የመንግስት የጸጥታ ኃይሎች ህግ የማስከበር ስራን በመስራት ላይ እንዳሉ ገልጸው በዚህም 2 ሰዎች በቁጥጥር መዋላቸውን ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ነኝ ከናይሮቢ።
ገልሞን ለዘገባው እናመሰግናለን። መጽሔታውንም እየቀጠለ ነው። የመጨረሻው ትንታኔ ርዕስ ላይ ደርሰናል። በምዕራብ አፍሪካ የተዋ ሀገር ቡርኪና ፋሶ ያለው አስከፊ ሁኔታ እየተባባሰ እንደሚመስል ተገልጧል። በሳህል ክልል ስር መሰደድ የሚፈልጉ ጽንፈኛ ሁከቶች በሚያቀጣጥሉት የዘር ግጭት ምክንያት በያዝነው የአውሮፓ ወር ብቻ ቁጥሩ ከ60 በላይ የሚሆን ሰው መገደሉ ተዘግቧል። ዩናይትድ ስቴትስ በአፍሪካ ያለው ወታደራዊ ኃይሏን እየቀነሰች ባለችበት በአሁኑ ወቅት የአገሪቱ ወታደራዊ ኃይሎች በጽንፈኞች አማጽያን ላይ ጫና ሊያሳድሩ ይችላሉ እየተባለ ነው። የፔንታገን ማለት የመከላከያ ሚኒስቴር ሪፖርተራችን ካርላ ባብ ያጠናቀረችውን አዳነች ፍሳዬ ታቀርባለች።
በሰፊው የምዕራብ አፍሪካ ሳህል ክልል ጽንፈኛ ሙስሊሞች በሚያካሂዱት አመጽ ላይ የሚደረገው ውጊያ ተባብሷል። ቡርኪና ፋሶ ከሶስት ዓመታት በላይ ገደማ ውስጥ ከ230 በላይ ጥቃቶች ገጥመዋታል። ግጭቱም የሚያቆም አይመስልም። የቡርኪና ፋሶ ወታደራዊ ኃይል ኃላፊ ሌተና ኮሎኔል ካኖ ኮሊባሊ ያብራራሉ።
What we fight against, what we see every day, is like a toxin.
የምንታገለውና በየለቱ የምናየው እንደ መርዝ ነው።
ይኸው መርዝ በሀገሪቱ ዙሪያ ተቀጣጥሎ ከጥቂት ዓመታት በፊት አሸባሪነት የሚባል ነገር ባልነበረባቸው አካባቢዎች ሳይቀር ገብቷል ይላሉ በቡርኪና ፋሶ የዩናይትድ ስቴትስ አምባሳደር አንድሪው ያንግ።
They're trying to target the resilience of this community.
በብዙ ሺህ ለሚቆጠሩ ዓመታት በሰላም የኖረውን ማህበረሰብ ጽናትን ነው ኢላማ ለማድረግ እየሞከሩ ያሉት። አንድ ቤተሰብ የሆኑ ክርስቲያኖችና ሙስሊሞች ያሉበትንና የተረጋጋውን ማህበረሰብ ነው እነዛ አሸባሪ ቡድኖች ለመስበር እየሞከሩ ያሉት። ቋፍ ላይ ያለውን ዲሞክራሲ እያጠቁ ነው።
በኢራቅና በሶማሊያ እንደታየው ሁሉ አለመረጋጋት ሲከሰት ለአሸባሪዎች ሰርጎ መግባት በር ይከፍታል። ቡርኪና ፋሶ ላይ ታዲያ እስላማዊ ቡድኖች ባንዲራዎችን እየተከሉ መሆናቸውን አፍሪካ ያለው የዩናይትድ ስቴትስ ልዩ ኃይል አዛዥ ሜጀር ጀነራል ማርኩስ ሄክስ ገልጸዋል።
We know that Al-Qaeda considers the Sahel right here to be a very
Al-Qaeda በሳህል ክልል ላይ አድፍጦ መዋቅር ለመዘርጋት የሚችልበት ወሳኝ አካባቢ አድርጎ እንደሚያዩት እናውቃለን። ለብዙ ዓመታት ያህል ይህን ሲያደርጉ ቆይተዋል። ተሳክቶላቸዋልም።
ሂክስ አያይዘውም ከሳህል ሀገሮች ወታደራዊ ኃይሎች ጋር የወታደራዊ ስልጠና ልምምድ ማድረግ ወሳኝ የሚሆነውም ለዚህ ነው ብለዋል። የአሜሪካ ኮማንዶዎችና ዓለም አቀፍ አጋሮች ወታደራዊ እንቅስቃሴን ከማቀድ አንስቶ ለደፈጣ ውጊያ ምላሽ ስለመስጠት፣ የቆሰሉትን ስለማከምና ከውጊያ ቀጠና ስለማራቅ ድረስ የሚሄዱ ወታደራዊ ክህሎቶችን ያስተምራሉ ሲሉ አስገንዝበዋል። ዩናይትድ ስቴትስ ለቡርኪና ፋሶ ተጨማሪ የጸጥታ እርዳታ ሰጥታለች። ይሁንና ዩናይትድ ስቴትስ ተጨማሪ ወታደሮች ከመላክ ይልቅ በምዕራብ አፍሪካ ያሉትን ወታደሮቿን እየቀነሰች ነው። 1000 የሚሆኑ አሜሪካውያን ወታደሮች በክልሉ ይቆያሉ። ይህም የአካባቢው የጸጥታ ኃይሎችን ለመገንባት በመርዳት ረገድ በቂ ነው ይላሉ ጀነራል ሄክስ።
Together, I think we can turn the tide. And this is going to be a long-term
problem. ተባብረን በመስራት ሁኔታዎችን ለመቀየር የምንችል ይመስለኛል። ይህ ደግሞ የረጅም ጊዜ ችግር ነው የሚሆነው።
የአሜሪካ ወታደራዊ ኃይል አሁን ከዚህ እንዲቀነስ ግን አይመክሩም። ዩናይትድ ስቴትስ በጸረ ሽብሩ ውጊያ እያሸነፈች ነውን ለሚለው ጥያቄ የአየር ኃይሉ ሜጀር ጀነራል ማርኩስ ሄክስ
I would tell you at this time we are not winning.
በአሁኑ ወቅት እያሸነፍን አይደለም ነው ልምችለው።
ባለስልጣኖች እንደሚሉትም አሸባሪዎቹ በቡርኪና ፋሶ ካሸነፉ ተጽዕኖአቸውን ወደ ምዕራብ አፍሪካ ጠረፍና ከዚያም አልፈው ለማስፋፋት ሊጠቀሙበት ይችላሉ።
አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ34 ደቂቃ ነው አዲስ አበባ ላይ። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከጉግል ፕሌይ ወይም ከአፕ ስቶር አፓችንን ይጫኑ። ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ደግሞ በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ በየዕለቱ የሚቀርብላችሁን ዝግጅታችንን አዳምጡ። የምሽቱ ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። የምሽቱ ዝግጅት ዋና አዘጋጅ ትዝታ በላቸው ነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ያስተናገድናችሁ ያለነው ሰሎሞን አባተና
አዲስ አበባ ነን።
አሁን ወደ ተከታዩ ዝግጅት እናልፋለን። የዳቦ ዋጋ ጉዳይ ነው የትኩረቱ ዘገባ። የዘገባው ትኩረት
በአዲስ አበባና በክልል ከተሞች ብዙ ቅርንጫፎች ያሉትና ከግማሽ ምዕተ ዓመት በላይ ዳቦ በማምረትና በመሸጥ ንግድ ላይ የቆየው ሸዋ የዳቦና የዱቄት ፋብሪካ በዳቦ ላይ እጥፍ የዋጋ ጭማሪ አድርጓል። በዳቦ ዋጋ ላይ እስካሁን ጭማሪ ሳያደርጉ የቆዩት ከመንግስት ጋር በነበራቸው ስምምነት የስንዴ ዋጋ እየተደጎሙ በመቆየታቸው እንደነበር የድርጅቱ ባለቤቶች ለአሜሪካ ድምጽ ገልጠው ከአራት ዓመታት በፊት በነበረው የዋጋ ተመን ስምምነት አሁንም ድረስ መቆየታቸው ለኪሳራ እየደረጋቸው መሆኑን ተናግረዋል። በመሆኑም ድርጅቱን በኪሳራ ከመዝጋት ይልቅ ከትስስር ወጥተው በራሳቸው መንገድ መቀጠል መምረጣቸውን አመልክተዋል። ሸዋ ዳቦ ጥሩ ምግባር ከነበራቸው የንግድ ድርጅቶች አንዱ ነበር ያለው የንግድ ሚኒስቴር ድርጅቱ ከትስስር ወጥቼ በነጻ ገበያ ሸጣለሁ የማለት መብት እንዳለው ጠቅሶ፣ ነገር ግን በተለይ በዚህ ወቅት በትስስር ውስጥ ሆኖ ቢሰራ መልካም ነበር ብሏል። የሰውን የዳቦ ችግር ለማቃለል ደግሞ የተለያዩ መንገዶች እንጠቀማለን ብሏል የሚኒስቴር መስሪያ ቤቱ። ዘገባላችሁ አንግርማ።
በስልክ ያነጋገርናቸው አንድ የአዲስ አበባ ከተማ ነዋሪ የዳቦ ዋጋ መጨመርና የግራሙ ማነስ አሳሳቢ ችግር ነው ብለዋል።
ዳቦ በጣም ግራሙም ያነሰ ነው። አብሶ እኔ ታውቂኝ ሸዋ ምናምን እንደው ዋጋ ቢጨምሩም ግራሙን መንግስት ባስቀመጠላቸው ነው የሚሸጡት። ግን እዚህ ያው መንደር ውስጥ ሰፈር ውስጥ አንዳንድ ቦታ እንዲህ ቀለል ያሉ ዳቦ ቤቶች አሉ፣ አነሳነስ ያሉ እነሱ ዋጋው ነው እንጂ እዛው ላይ የደረሰው ግራሙ ከሸዋም ያነሰ ነው። ስለዚህ በግራሙ ገንዘቡም ነው እየተጎዳ እንደሆነ ያለ። ምክንያቱም የሁሉም ሰው ደሞዙም ሆነ ምኑ ባለበት ሆኖ ሁሉ ነገር እየጨመረ ነው የመጣው። ከሆነ በፊት ሶስት ገዝተ ሸምትይበትን ሁለትም እንደረብሻለ ጀምረው።
በዳቦ ላይ የዋጋ ጭማሪ ያደረገው በአዲስ አበባ የታወቀው የዳቦ መጋገሪያና መሸጫ ሸዋ ዳቦ ነው። በሀገሪቱ የተከሰተው የዋጋ ግሽበት በዳቦ ዋጋ ላይ ተጽዕኖ እንዳያሳድር በመስጋት መንግስት ለዳቦ መጋገሪያ ቤቶች የስንዴ ዋጋ ድጎማን ያደርግ እንደነበር የገለጹት የሸዋ ዳቦ ባለድርሻ አቶ አብርሃም ዘሙይ፣ በዚህ መሰረት ከአራት ዓመት ተኩል በፊት በተደረገው ስምምነት መሰረት መንግስት አንድ ኩንታል ስንዴ በ550 ብር ሊያቀርብላቸው፣ እነሱ ደግሞ 100 ግራም የሚመዝን አንድ ዳቦ 1 ብር ከ30 ሳንቲም ለመሸጥ ተስማምተው ሲሰሩ ቆይተዋል። ይህ ስምምነት ከአራት ዓመት ተኩል በፊት ይደረግ እንጂ ድጎማው መደረግ ከጀመረ ግን ከ8 ዓመታት በላይ ሆኖታል ይላሉ። በአሁኑ ሰዓት የአንድ ኩንታል የዳቦ ስንዴ ዋጋ ገበያ ላይ ከ1400 እስከ 1450 እንደሆነ የገለጹት አቶ አብርሃም መንግስት ከሚያደርግላቸው ድጎማ ከሁለት እጥፍ በላይ ነው። ድምጻቸው አየር ላይ እንዳይውል ለጠየቁኝ አቶ አብርሃም ታዲያ ከሁለት እጥፍ በላይ ድጎማ እየተደረገላችሁ ለምን የዳቦ ዋጋ ከአንድ ብር ከ30 ወደ 2 ብር ከ50 አሳደጋችሁት ብያቸው ነበር። አቶ አብርሃም ሲመልሱ በሸዋ ዳቦና በመንግስት መካከል የስንዴ ድጎማ ትስስር በሚደረግበት ጊዜ ዳቦ ለማምረት የሚያስፈልጉ ግብዓቶች የነበሩበት ዋጋ በከፍተኛ ሁኔታ ጨምሯል። አንድ ዳቦ ለማምረት ስንዴው የሚይዘው ቦታ ከ50 እስከ 60 በመቶውን ነው። ሌላው እንደ እርሾ፣ ዘይት፣ ስኳር፣ ጨው፣ የማምረቻ ናፍታ፣ ማሸጊያ፣ የሰራተኛ ዋጋና ሌሎች ወጪዎች በሙሉ ከፍተኛ ጭማሪ አሳይተዋል። ለምሳሌ ይላሉ አቶ አብርሃም አንድ ዳቦ በአንድ ብር ከ30 ሳንቲም ለመሸጥ ከመንግስት ጋር ስምምነት ስናደርግ አንድ ኩንታል ስንዴ ለማምረት ለሰራተኛ ይከፈል የነበረው ዋጋ 144 ብር ነበር፣ አሁን 344 ብር ሆኗል ይላሉ። ስለዚህ ይህንን ታሳቢ አድርገን የምንሸጥበትን ዋጋ መንግስት እንዲያስተካክልልን ተደጋጋሚ ጥረት አድርገን ነበር፣ አልተሳካም ብለዋል። ሁለተኛው ምክንያታቸው ደግሞ በአዲስ አበባ ከተማ በከፍተኛ ሁኔታ ዳቦ ለማምረት የሚያስችል 40 ሚሊዮን ብር ማሽን የተገጠመለት የዳቦ መጋገሪያ ኢንዱስትሪ አቋቁመው በአቅርቦት እጥረት ምክንያት ተዘግቷል። በተጨማሪም በሚሰጠን ኮታ መሰረት ስለምናመርት ከፍተኛ የዳቦ ሰልፍ አለ አይዳረስም። በተጨማሪም ሰልፍ ተጠብቀው ከኛ ላይ ገዝተው ወስደው ደግሞ ከጥፍ በላይ አድርገው የሚሸጡ ብዙ ናቸው ይላሉ። በአጠቃላይ ከተሰስሩ ወጥተን የዋጋ ማስተካከያ አድርገን ካልቀጠልን ለድርጅታችን አደጋ ስለሆነ ነው እዚህ ውሳኔ ላይ የደረስነው ብለዋል። የዳቦ መጋገሪያና መሸጫ ቤቱ ከ60 አመት በላይ መስራቱን የህብረተሰቡን ጥቅም ለማስጠበቅም ከመንግስት ጋር በመተሳሰር ሲሰራ መቆየቱን ገልጸዋል። በዚህ ጉዳይ ላይ የንግድ ሚኒስትር ዴታ አቶ ሸቴ አስፋው ማብራሪያ እንዲሰጡን ጠይቀናቸዋል።
ሰባ ከተማ ላይ ተቃላይ 165000 ኩንታል በየወሩ መንግስት ያቀርባል። ያው ይፈጻል በድጎማ ነው የሚቀርበው። እነሱም 10000 ኩንታል አካባቢ በየወሩ ይወስዳል። ይሄን መንግስት ካውን ድረስ ባለው የመንግስት የዳቦ ስንዴ ገበያ ላይ አሁንኛ 550 ብር ነው የቀርበላቸው ያለው ለነሱ። ገበያ ላይ ከ600 እስከ 700 አካባቢ የደረሰ ነው ስንዴ አሁን ባለው ሁኔታ። ነገር ግን 550 ብር እየቀረበ ያለው ስንዴ እስካሁን በነበረው 100 ግራም በአንድ ብር ከ30 ሳንቲም ነው ሲሸጡ የነበረው። ይጠናና ይጨመርልን የሚል ጥያቄ አለ። ጥናት እየጨመርን እንደገና እናጥናው ብለናቸው ተቀብለን ጥያቄያቸውን እያለንበት እያከሰረን የሚል አሳብ ስለነበራቸው ሲሰራው ምን ያህል ነው ብለን እኛ ስናስጠናው አንድ ኩንታል 550 ብር የሚገዙትን በእኛ ጥናት 1400 እስከ 1500 ብር ይሸጣል። ይህ ማለት በ550 ብርና በ400 መካከል ያለ ትርፍ አለ። ሁለተኛ እነሱን አጥኑ ስንላቸው ደግሞ በእነሱ ጥናት ያቀረቡትን ደግሞ 1250 ብር ይጠራል አሉ። 1250 ብር ሲጠራ በ550 ብርና በ1250 መካከል ስንት ብር ልዩነት አለ? 700 ብር ትርፍ አለ። ለሜርሾ የሰራተኛ በኩንታል ካስባ ተሰልታ 100 ብር ቢሆን የተጣራ 600 ብር ተፋናቸው። አሁን ባለንበት አገራዊ ሁኔታም የተወሰነ ያተረፋችሁ እኛም እያጠናን ይሁን በጣም ጥሩ ነው ብለን ተደጋጋሚ እየጠራን አወያየናቸው። እያወያየናቸውም ባለመቀበል ከተስስሩ እንወጣለን ብለውናል። ከተስስሩ የሚወጡ ከሆነ በግዳጅ አስገድዶ ስለማይቻል አማራጮች ወሰዳለብን ብለን ወደ አማራጮች እየሄድን ያለነው።
ያጭር ጊዜና የረጅም ጊዜ አማራጭ ተብሎ መለየቱን የገለጹት አቶ ሸቴ ያጭር ጊዜው የሸዋ ዳቦኒ ስንዴ ኮታ ለሌሎች በመስጠት ከዚያም የተወሰኑ የዋጋ ማሻሻያዎችን ለማድረግ ማቀዳቸውን፣ በዚህም ላይ ከአብዛኞቹ ጋር ስምምነት ላይ መድረሳቸውን፣ በተጨማሪም አዲስ አበባ ላይ የሚገኙ የህብረት ስራ ማህበራት ወደ ስራ እንዲገቡ ማድረግ ከቅዶቹ የተወሰኑ ናቸው ብለዋል። ይህ ትስስር ስለተጀመረበት ጊዜም ሲያስታውሱ
ካንዱት ላይ ያገሪቱ ኢኮኖሚ እና የዋጋ ግሽበት በጣም ከፍተኛ ድረስ ስለነበር እስከ 32% ያንን ግሽበቱን ዝቅተኛውን ህብረተሰብ እንዳይጎዳ ተብሎ ተጀመረ። ጥሩ እስካሁን ድረስ አሁን የምግብ ዘይት እና ስኳር ስንዴ ነው በድጎማ ስናቀርብ የነበረው። ኦልሬዲ ዘይት ከድጎማ አውጥተናል።
ሸዋ ዳቦ የመቆራረጥ ነገር አለ፣ የስንዴ መቆራረጥ አለ፣ በሰዓቱ ያለ መድረስ አለ እና በዛ ምክንያት እጥረት አለ፣ የምርት እጥረት አጋጥሞናል እና እሱንም ለደንበኞቻችን በአግባቡ ምርት ለማድረስ ነው የሚል ነገር አንስቷል። አቅርቦቱ ላይ መቆራረጥ አለ።
እውነቱን ለመናገር ሸዋ ዳቦ ጥሩ ስም አለው። እስካሁን ያን ትልቅ አክብሮት አለን ሲሰሩ በነበረው ስራ። አሁን ያቀረብንላቸው አቅርቦት አሁን ለምሳሌ ያለፉትን 2 ወራት እንውሰድ። አቅርቦት የተወሰነ ከውጭ በመርከብ አገልግሎት ነበረት። ቅድሚያ ለነሱ ሰጥተን እያቀረብን ነበር። ከዚህ በፊት አልፎ አልፎ በሚቋረጥ ጊዜ ራሱ እየታገሱ ሲሰሩ ነው የነበረው። አሁን ግን ቁጭ ብድል ለምነናቸው አሁን ባለው ሁኔታ አትውጡ፣ የሚጨመረውን ጨምር፣ አቅርቦት ከዚህ በፊት የነበራቸውን ኮታ ሙሉን ምስናቸው ይሰጣል። መጨረሻ ላይ ይሄኛው ሳይሆን እኛ አንፈልግም ነው አሁን ፎርማ ደብዳቤ የጻፉት ለአዲስ አበባ ንግድ ቢሮ የጻፉት ለእኛም የጻፉት አንፈልግም ትስስሩ የሚል ማስገደድ አይቻልም።
በአጠቃላይ መንግስት በየወሩ 650,000 ኩንታል ስንዴ ወደ ሀገር ውስጥ አስገብቶ ለአዲስ አበባ 165,000 ኩንታል በድጎማ ሲያከፋፍል ቀሪውን በመላ ሀገሪቱ ላሉ ከተሞች ያዳርሳል ብለዋል አቶ ሸቴ። ያነጋገርናቸው አስተያየት ሰጪ ከዋጋውም በላይ ግራም የማሳነስ ችግር በየቦታው እንዳለ የጠቆሙትን በተመለከተ የተጠየቁት አቶ ሸቴ
108 ዳቦ ቤቶች በሱፐርቪዥን ሙሉ ሱፐርቪዥን ሰርተን አዲስ አበባ ቼክ አድርገነዋል። አንደኛ የሀብት የሚደጎመው እያንዳንዱ ኢትዮጵያዊ ሀብት ነው። በትክክል ይደርሳሉ የሚለው ቼክ አድርገን በትክክል ከ108 ውስጥ 77 የማይሰሩ ሆነው አግኝተናቸዋል። ግራም ያጓድላሉ፣ ዋጋ ይጨምራሉ። መንግስት ግን በዝቅተኛ ዋጋ ያቀርብላቸዋል። ዱቄት 796 ብር
ዱቄቱን ተፈይቶ በስንዴ ከሆነ 500 ብር እያቀረበ ነው ያለው። በተነጻጻሪ ሸዋ በጣም ጥሩ ቤስት የሆኑ ግራሙን ጠብቀው ዋጋ የተቀመጠችዋል የሚሸጡ አሉ። ሸዋ ዳቦ ግን ከጥሮች ውስጥ ነው። እውነት ለመናገር አሁን እነሱ ስለወጡ ሌላ ነገር አናነሳም። ከጥሮች ውስጥ ነው እስካሁን። በግራምም ተነጻጻሪ በዋጋም ተነጻጻሪ ጥሩ ነው የነበረው። ይህንን ጥሩነቱን ደግሞ ትቀጥልበት ነው ጥሩ የነበረው።
በእነዚህ ግራም አሳንሰው በሚሸጡ 77 የዳቦ መጋገሪያ ቤቶች ላይ በአንድ ጊዜ እርብጃ በመውሰድ ሌላ ቀውስ ውስጥ ከመግባት ይልቅ ቅድሚያ በውይይትና በአማራጮች ለመፍታት ጥረት እያደረጉ እንደሆነ ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን። ወደ ተከታዩ ዘገባ እናልፋለን። ኩያና ወጣቶቿ
በመቀሌ ዙሪያ ከሚገኙ ከተሞች አንዷ ኩያ ነች። የኩያ ከተማ ወጣቶች በቅርቡ በችግሮቻቸው ላይ ከመንግስት ባለስልጣናት ጋር መወያታቸውን ጠቅሶ ዓለም ፍሳ ቀጣዩን ልኮልናል።
በውይይቱ የተካፈሉት የህወሓት ማዕከላዊ ኮሚቴ አባልና የመቀሌ ከተማ ከንቲባ የፖለቲካ አማካሪ አቶ ብርሃነ ገብረየሱስ ውይይቱ አመርቅና ለስራቸው የሚጠቅም ግብአት መሆኑን ገልጸው አንዳንዶች ግን ይህንን የወጣቶች ጥያቄ ለፖለቲካ ፍጆታ እንዳይጠቀሙበት ጥንቃቄ ያስፈልጋል ብለዋል። በዚህ ውይይት በርካታ ጥያቄዎች ተነስተዋል። በብዙዎቹ ጎልቶ የተነሳ ጥያቄ የመሬት ካሳ ጉዳይ ነው። ለገበሬው የሚሰጠው የመሬት ካሳ እዚህ ግባ የሚባል አይደለም። መሬቱ ለኢንቨስተርና ለመኖሪያ ቤት ሰሪዎች የሚሸጠው ግን ውድ ነው። በዚህ መልኩ ለምን ገበሬው ካሳ ሰጥም ተብለው የተጠየቁ አቶ ብርሃነ ሲመልሱ
እስካሁን በተደረገው ለካሬ እስከ 23 ብር ነበር ሲከፈል የነበረው። አሁን በቅርቡ በተሻሻለው ደግሞ ወደ 48 ብር ለካሬ እንዲከፈል ነው። ይህ ሲባል ለሄክታር 233,059 ሳንቲም ለሄክታር የነበረው አሁን ደግሞ ወደ 480,000 ብር ከፍ እንዲል ነው ተደርጎ ያለው ማለት ነው። በቂ ነው የተብለው በሚታይበት ጊዜ ይምራሱ በቂ ላይ ነው ይችላል። አሁን ችግር ሊሆን ያለው የገንዘቡ ወደ ዘላቂ ሆኖ ኑሮ ለማሻሻል አርሶ አደሮቹን በዘላቂነት ከማቋቋም አኳያ ክፍተቶች አሉበት። ብሩም ያን ያህል ብዙ ነው የሚባል አይደለም፣ ግን አቅም በፈቀደ መልኩ እየተከፈለ ነው ያለው። ከዛ በላይ ግን የተገኘውን ብር ወደ ሌላ ስራ ለማሸጋገር እየተሰራ ያለው ስራ ትንሽ ችግር አለበት በመሆኑ አርሶ አደሮቹ በዚህ ዙሪያ ችግር ላይ ወድቀናል እያሉ የሚያነሱ ተደጋጋሚ ጥያቄ አለ ማለት ነው። አንድ አስ ኢንቨስተር ሲመጣ በርካታ ነገሮችን ድጋፍ እንዲደረግለት ነው መመሪያው የሚፈቅደው፣ ግን ደግሞ የከተማውም አቅም ውስን ስለሆነ ያው አብዛኛው መሰረተ ልማት የተሟላለት ውሃ፣ መብራት የተሟላለት፣ መንገድ የተሟላለት ነበር መሬት እንዲሰጡ የሚደረገው፣ ግን ደግሞ በእኛ አቅም ትንሽ ችግር ስላለ ኢንቨስትመንቱ ደግሞ መሄድ ስለማንፈልግ የቻልነውን ያህል መሬት ክሰን እንድንሰጥ ነው እየተደረገ ያለውና አጠቃላይ የካሳው አከፋፈል ስርዓቱ ይሄ ነው የሚመስለው።
ከዚህ በተጨማሪ በኩያ ከተማ በየመንገዱ ለኢንቨስተር ተብሎ የተሰጠውን መሬት በቆርቆሮ ታጥሮ ነው የሚገኘው። ኢንቨስተሩ እስካሁን አላለማውም፣ ገበሬውም አርሶ ሊጠቀምበት አልቻለም። ለምን እስከዛሬ ዝም ብላችሁ ትጠብቃላችሁ ተብለው የህወሓት ማዕከላዊ ኮሚቴ አባልና የከንቲባ የፖለቲካ አማካሪ አቶ ብርሃን ሰጡ ምላሽ
ባለሀብቶቻችን በተለይ በዚህ ከተማ በርካታ መሬት የወሰዱ ባለሀብቶች አሉ፣ በሺዎች የሚቆጠሩ እስካሁን ወደ ስራ ገብቶ ያሉ ከአንድ ሺህ የማይበልጡ ናቸው። አብዛኞቻቸው አጥረው አንዳንዶችም ያከራዩ ናቸው፣ አንዳንዶችም አጥረው ዝም ብለው የቆዩ ናቸው። ስለዚህ የአርሶ አደሩ ነው የአርሶ አደሩ ረጅም ጥያቄ ያነሳባቸው ያሉ ከታሰበለት አላማ ውጭ እየዋለ ነው ያለው ይሄ መሬት። ስለዚህ እርምጃ ይውሰድብን የሚል መንግስት እርምጃ እንዲወስድ ነው እየገፋፉ ያሉ። በመቀሌ ደረጃ እስካሁን ወደ 162 የሚሆኑ ወደ ስራ ያልገቡ ተጠንቶ አሁን በቅርቡ ወደ እርምጃ ለመውሰድ በሂደት ላይ ነው ያለው። ስለዚህ አሁንም ያነሱት ጥያቄ በጣም ትክክል ነው። ተደጋጋሚም የተወያየንበት የነበረን ነው ከክልል አመራር ደረጃም አሁንም አቶሎ ጥጥናት ተደርጎ ወቶሎ ወደ ደግፈን ወደ ስራ የሚገቡ ከሆነ ይገባሉ፣ አይገቡ ከሆነ ደግሞ በመመሪያው መሰረት ወደ እርምጃ የምንገባበት ጊዜ ነው የሚሆነው።
መቀለ ከተማ በየጊዜው እየሰፋ በሚሄዱ ገጠር መሬቶች ወደ ከተማ እየተካለሉ ነው። በዚህ ምክንያት እኛ ወጣቶች ያለ መኖሪያ ሜዳ ላይ እየቀረን ነው። ስለኛ ምን እያሰባችሁ ነው ተብለው አቶ ብርሃን የሰጡት ምላሽ
ከገጠር ወደ ከተማ የገባን የአርሶ አደሮች ልጆች መኖሪያ ቤት ሲሰጠን የሚለው ጥያቄ ላለፉት 2-3 ዓመታትም ተጠናክሮ እየጠየቀ ስለነበረ ከተማ መስተዳደሩ ከክልል መስተዳደር ጋር በመሆን የክልል ካቢኔ ወስኖ ከገጠር ወደ ከተማ የገቡ የአርሶ አደር ልጆች ቤት የሌላቸው መሆን ተረጋግጦ ለእያንዳንዳቸው ሞተር ባካሪ ሜትር እንዲሰጣቸው ተወስነዋል። ይህ የተወሰነው እስከ ታህሳስ 30 ጥናቱ እንዲጠቃለልና ከዛ በኋላ ግን ወደ መስጠትና ቢያንስ ፕላን በሚፈቅደው ተረጋግቶ ኑሯቸው እንዲኖሩ የአርሶ አደር ልጆች ሊሆኑን ተብሎ ሲሰራ ቆይቶ ወደ 11100 የሚሆን ጥያቄ ቀርቦ ከነዚህ 9831 በየደረጃው የጸደቀላቸው መጥቷል።
በመቀለ ከተማ ከፍተኛ ቁጥር ያለው ስራ አጥ ወጣት አለ። በየአመቱ ከዩኒቨርሲቲ ተመርቀው የሚወጡ ተማሪዎች ስራ ማግኘት አልቻሉም። ስራ አጥነት ከመብዛቱ ባሻገር ጫት ቤትና መጠጥ ቤት በየጊዜው ቁጥራቸው እየጨመረ ነው። እዚህ ላይ ምን እየሰራችሁ ነው? በአጠቃላይ የወጣቶችን ጥያቄ ለመመለስ ያላችሁ ቁርጠኝነትና ተነሳሽነት ምን ይመስላል ለሚለው ጥያቄ አቶ ብርሃነ እንዲህ ብለዋል።
ከተማችን ሰፊ የስራ አጥነት ችግር ያለባት ከተማ ነች። አሁን ደግሞ በአገራዊ ሁኔታው አጋጥሞ ያለ የፖለቲካ ክራይሲስም ወደዚህ ተፈናቅለው የሚመጡ እስከ 75000 የሚደርሱ ወገኖች መቀሌ ውስጥ ይኖራሉ። እዚህ አካባቢ አንድ ከተማ መስተዳደር በዚህ አመት ወደ 22000 የሚሆን ስራ የሌላቸው ወጣቶች በተለያየ ስራዎች ለማስያዝ ነው ስንሰራ የነበረው። እዚህ ጋር ያለፈ አጻም ደካማ ነው የገምግመናል። ስለዚህ ይሄ እኛ ስራ መፍጠር የሚገባን ባለመፍጠራችን ደግሞ ወጣቱ ላልሆነ ሱስና ደባልሶችን እየተጋለጠ እንደሆነ በማየት ቢያንስ እነዚህ ጫት ቤቶችን ጽንጥራት ውስጥ በማስገባት አጥንተን ከቻል ከጫት የሚነግዱትን አካላትን መግባባት ተፈጥሮ ወደ ሌላ ዘርፍ እንዲቀይሩ ስራ ተወልዶ የጀነሬሽን የመግደል ያህል ስለሆነ እነሱ ጋር መግባባት ተደረገ። መድረኮችን ለማካሄድ ተሞክሯል። እስከ 243 የሚሆኑ ጫት ቤቶች ነው በጥናት ያረጋገጥነው እዚህ ከተማ። ከነዚህ ንግድ ፈቃድ ያላቸው 88 ብቻ ናቸው። ስለዚህ እነዚህ ላይ እርምጃ ተወስደዋል። እዚህ ጋር ያለው ችግር ዋናው ነገር ህዝቡ አይፈልገውም። ይሄ እንደ ጫት ቤት ምናምን የሚባለው ህዝቡ ሃይማኖት መሪዎችን በተደጋጋሚ የሚያነሱ ጥያቄ እርምጃ መንግስት ውሰድልን የሚለው ነው። ግን ደግሞ በፌደራል አዋጅ የሚፈቅድ ስለሆነ ቢያንስ በማግባባትና ተቀራርቦ በመስራት የግንዛቤ ማስጨበጫ ስራዎችን በመስራት ይሄ ነገር ለመቀነስ እየሞከርን ያለ ነው። ስለ ስራ አጥነቱ ግን እንዳልነው አሁንም ተጠናክሮ በግል ዘርፍም ባለሀብቶችን ተደጋጋሚ መድረክ ተካሂዶ እንዲቀጥሩ ምይረድ እያደረጉልን ያለው በመንግስት ደረጃም የተቻለው ያህል እየተሄደን ያለው ግን ደግሞ በጣም ዝቅተኛ ፋጽ መንሮ ሊወሰጥ ነው። ድርጅታችን እንደሚታወቀው ከታድሶ በኋላ ገምግሞ ችግር አለብኝ ብሎ ለህዝቡ ይቅርታ ጠይቆ ወደ ስራ የገባበትና በርካታ ችግሮችን ለመፍታት በእንቅስቃሴ ያለበት ሁኔታ ያለው። ይህ በሚሆንበት ጊዜ ደግሞ ተግዳሮቶች አሉብን። ከአቅም ማነስም ከፋይናንስ እጥረትም ከመዋቅራችን የማስፈጸም አቅም ማነስም ተያይዞ ድርጅቱ የገመገመው በፍጥነት ከመሄድ አኳያ ህብረተሰቡን እያረካን እንዳልሆነ ነው እያየን ያለ ነው። ስለዚህ መድረኮቹ በኩያ ብቻ ሳይሆን በመላ መቀሌ እስከ ታች አሁን እየቀጠልን ያለው ህብረተሰቡን ግል ክላሪቲ መፍጠር አንዳንድ ማደናገሪያዎችም እዚህ ከተማ አሉ። የህዝቡን ጥያቄ ተገን በማድረግ የወጣቱ ጥያቄ ተገን በማድረግ የራስ አጀንዳ ለማራመድ የሚደረግ አንዳንድ ችግሮችም አሉ። እነዚህም ህብረተሰቡ ነክቶ የህብረተሰቡ ጥያቄና የወጣቱ ጥያቄና የሌላ አጀንዳ መቀላቀል የለባቸውም።
የህወሓት ማዕከላዊ ኮሚቴ አባልና የመቀለ ከተማ ከንቲባ የፖለቲካ አማካሪ አቶ ብርሃነ ገብረየሱስ የወጣቶችን ጥያቄ መሰረት አድርገው በጽፈት ቤታቸው ለሰጡኝ ማብራሪያ አመሰግናለሁ። አለም ፍሳ ከመቀለ።
ዓለምን ለዘገባው እናመሰግናለን። አድማጮች፣ በምሽቱ ፕሮግራም ለምሽቱ ሁለተኛ አጋማሽ ያዝነው የመጨረሻው ቅንብር ሴቶችና ቤተሰብ።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ልጅና የዋይት ሃውስ ከፍተኛ አማካሪ የሆኑት ኢቫንካ ትራምፕ የአፍሪካ ጉብኝት የሚስተር ትራምፕ አስተዳደር የቀደሙ የአሜሪካ ፕሬዝደንቶች በዓለም ዙሪያ የሴቶችን የወሳኝነት ቦታ ለማጠናከር የተከተሏቸውን ፖሊሲዎች ለመቀጠል ፍላጎት ያለው መሆኑን ለማሳየት የታቀደ እንደሆነ ተነግሯል። ያም ሆኖ ግን ኢቫንካ ወደ አፍሪካ የተጓዙት ፕሬዝደንቱ ቅድሚያ ለአሜሪካ በሚለው ፖሊሲያቸው የውጭ እርዳታን እየቆረጡ ባሉበት ወቅት መሆኑ ነው። የዋይት ሃውስ ሪፖርተራችን ፓትሲ ዊዳኩስ ዋራ ያጠናቀረችውን ዘገባ ቆንጅታየ ለሴቶችና ቤተሰብ ክፍለ ጊዜ አሰናድታዋለች።
በዓለም ዙሪያ የሥራ ፈጣሪ ሴቶች ቁጥር ከወንዶቹ የሚበልጥባት አህጉር አፍሪካ ብቻ ነች። የዋይት ሃውስ አማካሪዋ ኢቫንካ ትራምፕም የዋይት ሃውስን ዓለም አቀፍ የኢኮኖሚ መርሃ ግብር ለማስተዋወቅ በታለመው ጉዟቸው በአዲስ አበባ ጉብኝታቸው በሴቶች የተመሰረቱ የንግድ ድርጅቶችን ጎብኝተዋል። የአገር ባህል የቤት ማስዋቢያ ጌጣጌጥና አልባሳት የሚያመርት ፋብሪካን ጎብኝተዋል። የሽመና ስራውንም ሞከር አድርገዋል። የኢትዮጵያን ቡናም ከነ ሙሉ ስነ ስርዓቱ ተሰናድቶላቸው ጠጥተዋል።
We believe that investing in women is smart development policy.
የሴቶችን አቅም ለመገንባት የሚውል ኢንቨስትመንት ብልህ የልማት ፖሊሲ እንደሆነ እናምናለን። ብልህነት የተመላው የንግድ ፖሊሲም ነው። ከጸጥታ ጥቅሞቻችንም አኳያ የምንፈልገው ነው። ምክንያቱም ሴቶች ወሳኝነት አቅማቸው ሲገነባ ሰላምና መረጋጋት ለማስፈን ይጥራሉ። ይህን ደግሞ በተደጋጋሚ አስተውለናል። ሴቶችን አቅማቸውን በመገንባት የገንዘብ ድጋፍ በማድረግ እንዳያድጉ የሚያደናቅፏቸውን ህግጋትና ልማዶች እንዲለወጡ ግፊት በማድረግ በተቀጠሩባቸው ስራዎቻቸውም ሆነ በንግድ ዘርፍ እድሎችን መፍጠር የዋይት ሃውሱ የዓለም አቀፍ የምጣኔ ሀብት መርሃ ግብር አንዱ ዓላማ ነው። በዓለም ዙሪያ ሴቶች የሚከፈላቸው የወንዶቹ 63% ነው። ከዓለም ሀገሮች ውስጥ ግማሽ በሚሆኑቱ ሴቶች የንግድ ስራዎቻቸውን አሁንም እንደ ወንዶቹ በተመቸ ሁኔታ ማካሄድ አይችሉም። ብድር ማግኘት፣ ውሎች መፈራረም፣ የባንክ ሂሳብ መክፈት ረገድ እንቅፋት ይገጥማቸዋል። የኢትዮጵያ ፕሬዝደንት ሳህለወርቅ ዘውዴ እንዳስገነዘቡት ሌላው ትልቁ ችግር የትምህርት እድል አለመዳረስ ነው።
We need first and foremost to concentrate on our universities to have educated women able to graduate.
በመጀመሪያ ደረጃ ቅድሚያ ትኩረት ማድረግ ያለብን ዩኒቨርሲቲዎች ላይ ነው። ሴቶች በርካታ ችግሮች ስላሉባቸው ዩኒቨርሲቲ ገብተው ትምህርታቸውን አጠናቀው እንዲመረቁ እንዲያስችሉ ማድረግ ይገባል። ባለፈው የካቲት ወር በአባታቸው የተፈረመውና ኢቫንካ ትራምፕ የሚያስተዋውቁት የሴቶች ዓለም አቀፍ ልማትና ብልጽግና መርሃ ግብር በዓለም ዙሪያ እንደ አውሮፓውያን አቆጣጠር በ2025 50 ሚሊዮን ሴቶችን ለምጣኔ ሀብታዊ ነጻነት ለማብቃት እንዲረዳ የመጀመሪያውን 50 ሚሊዮን ዶላር መድቧል። ፕሬዝዳንት ትራምፕ በአሜሪካ ፈርስት ቅድሚያ ለአሜሪካ ፖሊሲያቸው የውጭ እርዳታ የሚውል ወጪ እንዲቆረጥ በተደጋጋሚ ግፊት ሲያደርጉ ቆይተዋል። ይሁን እንጂ ይሄኛው የሴቶች ዓለም አቀፍ እድገት መርሃ ግብራቸው አስተዳደራቸው በዓለም ዙሪያ የሴቶችን የውሳኔ ሰጪነት አቅም ለመገንባት የቀደሙ የአሜሪካ ፕሬዝደንቶች ላለፉት 40 ዓመታት የሰሩባቸው ፖሊሲዎች እንደተከተለ ጠቋሚ ነው። ቢሮው ዋሽንግተን ዲሲ የሆነው የስትራቴጂያዊ ጥናቶች ማዕከል CSIS ተንታኝ ዳንኤል ራንዲ እንደሚከተለው ተመልክተውታል።
It's not radically new, but it signals continuity. And so
ስርነቀል የሚባል አዲስ ነገር ባይሆንም ቀጣይነትን የሚያመለክት ነው። ስለዚህ የኦባማን አስተዳደር የሴቶች ኢኮኖሚያዊ ውሳኔ ሰጪነት ከደገፍክ ለትራምፕ አስተዳደርም እድል ለመስጠት የምሩን ይሆናል በሚል ለመመልከት ፈቃደኛ መሆን ያስፈልጋል።
የዋይት ሃውስዋ ከፍተኛ አማካሪ በዛሬ የአይቮሪ ኮስት ጉብኝታቸው ለሀገሪቱ የኮኮ አምራች ኢንዱስትሪ ሴት ሰራተኞች መርጃ የተመደበ 2 ሚሊዮን ዶላር ድጋፍ ይፋ አድርገዋል። በዩናይትድ ስቴትስ የዓለም አቀፍ ልማት እርዳታ ድርጅት USAID እና በግል የቾኮላት ኩባንያዎች ቃል የተገባው የገንዘብ እርዳታ በምዕራብ አፍሪካዊቱ ሀገር ነጋዴ ሴቶች ለካፒታል ማግኛ አብዝተው ለሚጠቀሙባቸው የቁጠባ ማህበራት የሚውል እንደሆነ ተጠቁሟል። ኢቫንካ ትራምፕ በዛሬው የአይቮሪ ኮስት ውሏቸው በዓለም ባንክ የፖሊሲ ጉባኤ ላይ ከመሳተፋቸው አስቀድመው ከዋና ከተማዋ አቢዣን 90 ኪሎ ሜትር ርቀት ላይ የሚገኝ የኮኮ እርሻ ጎብኝተዋል።
አመሰግናለሁ ቆንጂት ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አጠራጥር ያሉ መረጃዎችና ካፍል ጊዜም ከበቃን የፕሮግራሙ መሪን ግብዣ ሙዚቃ ጋብዘን እንሰናበታለን። አንድ የዩናይትድ ስቴትስ ዶላር 28 ብር ከ56 ሳንቲም ነው። የባንክ መግዣ መሸጫ ዋጋ 29 ብር ከ13 ሳንቲም ነው። የኢትዮጵያ ሜቴዎሮሎጂ ኤጀንሲ ባወጣው ትንበያ መሰረት ነገ አዲስ አበባ ከፊል ዝናባማ ትሆናለች ወይም ካፊያ ይኖራታል። ከፍተኛ ሙቀቷ 23 ዝቅተኛው 14 ዲግሪ ሴልሺየስ ይሆናል። ethiomet.gov.et ላይ ከ33 የተለያዩ አካባቢዎች የተሰባሰበ መረጃ የያዘ መረጃ ሰፍሯል። እንድትከታተሉ እሱን ጋብዛለን። በቅርቡ ቻይና ከዓለም ግዙፏ እንግሊዝኛ ተናጋሪ ሀገር ትሆናለች። ሰሞኑን ከተደረገ ጥናት የወጣ ነው። ተከበራችሁ አድማጮች ግጅታችን ሊጠናቀቅ ነው። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
አዲስ አበባ ነን።
አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል
ሰላም ደህና ደሩ
ከማለታችን በፊት ሙሉ ቀን መለሰን ትዝዝ በገላይ እንጋብዛችሁ ደህና ደሩ አበሳይ ወይ ዳን አበሳይ Thank you.